ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የአዲስ አበባ ዩኒቨርሲቲው የምጣኔ መምህርና የተመራማሪ ፕሮፌሰር አለማየሁ ገዳና የምጣኔ ሀብት ባለሙያው የአፍሪካ ንግድ ምክር ቤቶችም ዋና አስተዳዳሪ አቶ ክቡር ገና ትንታኔ የሚያቀርቡበትን እናስቀድም።
ከዚህ የምንጠቀመው ነገር ሙሉ በሙሉ የኛ ኃላፊነት ላይ ይወደቃል። እኛ ነቅተን በእውቀት ከተጠቀምንበት ቆንጆችን ነው። እኛ ነቅተን በእውቀት ካልተጠቀምንበት አቸዋሊ መጠቀሚያም ሁሉ ልንሆን እንችላለን።
በዚህ ደረጃ ምንም የምታገኘው ነገር ያለ አይመስለኝ። የወደፊት አቅጣጫውንና የፖለቲካም ሆነ የኢኮኖሚ አቅጣጫውን ሲተልም አብሮ ከተላሚዎቹ አንዱ ትሆናለች ማለት ነው።
አሁን ቀደም ብዬ እንደጠቆምኩት ሁለቱ ባለሙያዎች ትንታኔ ያቀርባሉ። የትንታኔው ርዕሰ ጉዳይ ደግሞ ኢትዮጵያ ብሪክስን በአባልነት ትቀላቀላለች መባሉና አንድምታው ነው። ከዕለቱ የሰዓቱ የዓለም ዜና ተከትሎ በአብይ ርዕስ ይቀርባል። በኢትዮጵያ ግጭት ሚሊዮኖች እንደተፈናቀሉ ዓለም አቀፉ የፍልሰት ድርጅት አስታወቀ። የዚህም ዘገባ ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ሌሎች በወቅታዊ ርዕሶች ላይ ያተኮሩ ዘገባዎችና ቅንብሮችን ይዘን ሐሙስ ነሐሴ 18 2015 ዓ.ም አስተናጋጃችሁ አሉላ ከበደ፣ የስርጭት አቀናባሪው ኤልያስ አስማረ፣ የስርጭት መሐንዲሷ ደግሞ ኬላ ዊሊያምስ እና ከተቀሩ ባልደረቦች ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። የሰዓቱን የዓለም ዜናዎች የሚያሰማን እንግዲህ ወልዴ ነው። በቅድሚያም ዘገባውን።
በድጋሚ እንደምናመሻችሁ። ኢትዮጵያን ጨምሮ 6 ሀገራት ብሪክስን እንዲቀላቀሉ መጋበዛቸው፣ የዚምባብዌው ምርጫ በአንዳንድ የምርጫ አካባቢዎች በአንድ ቀን መራዘሙ፣ እንዲሁም ትራምፕ አትላንታ ለሚገኝ እስር ቤት ዛሬ ማምሻውን እጃቸውን እንደሚሰጡ በመጠበቅ ላይ ነው የሚሉት ለምሽቱ ከያዝናቸው ዜናዎች ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። ኢትዮጵያ፣ ግብፅ፣ አርጀንቲና፣ የተባበሩት አረብ ኤሚሬትስ፣ ኢራን እና ሳውዲ አረቢያ ከመጪው የአውሮፓውያን አዲስ ዓመት ጀምሮ ብሪክስ ተብሎ የሚጠራውን የበለጸጉ አገራት የኢኮኖሚ ስብስብን እንደሚቀላቀሉ ታውቋል። ጆሃንስበርግ፣ ደቡብ አፍሪካ ውስጥ በተካሄደው የብሪክስ ጉባኤ ላይ የወቅቱ የስብስቡ ሊቀመንበር የሆነችው ደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ አገራቱ ቡድኑን እንዲቀላቀሉ መጋበዛቸውን አብስረዋል። ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ በእንደ አውሮፓውያን አቆጣጠር 2009 የመሠረቱትና የአገራቱን የመጀመሪያ ሆሄያት ይዞ የተሰየመው ብሪክስ የዓለምን 40% ህዝብና 1/4 አጠቃላይ ምርት የያዘ ነው። በዓለም ከፍተኛ የነዳጅ አምራች የሆኑት ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ እና ኢራን አዲስ ከሚቀላቀሉት አገራት ውስጥ መሆናቸው የስብስቡን የኢኮኖሚ አቅምና ድርሻ እንደሚጨምር ይጠበቃል። በቻይናና በአሜሪካ መካከል ፍጥጫው ባየለበት ሁኔታና በዩክሬን ላይ በምታካሄደው ጦርነት ምክንያት ሩሲያ ከምዕራቡ ዓለም ጋር ቅራኔ ውስጥ መግባቷን በመመልከት ብሪክስ በቻይናና ሩሲያ ተጽዕኖ ጸረ ምዕራብ አቋም ይዟል የሚል ጥያቄ ይነሳበታል። በዚምባብዌ ትናንት በተደረገው ምርጫ በድምፅ መስጫ ወረቀት እጥረትና በመዘግየት ምክንያት በአንዳንድ የምርጫ ክልሎች ድምፅ መስጠቱ በአንድ ቀን መራዘሙ ታውቋል። የድምፅ መስጫ ወረቀት እጥረቱ የተፈጠረው በገጠመው የሕግ ችግር ምክንያት መሆኑን የአገሪቱ የምርጫ ኮሚሽን አስታውቋል። በአንድ የምርጫ ጣቢያ ድምፅ አሰጣጡ መጠናቀቅ ከነበረበት አንድ ሰዓት በኋላም ድምፅ መስጠት ያልተጀመረ እንደነበር የቪኦኤ ዘጋቢ ኮሎምበስ መቡንጋ መታዘብ ችሏል። ምራጮች ከ12 ሰዓታት በላይ ድምፅ መስጫ ወረቀት ሲጠብቁ ቆይተዋል። ሁኔታው የታጠቁ አድማ በታኝ ፖሊሶች እንዲጠሩ አስገድዷል ተብሏል። የድምፅ መስጫ ሰዓቱ ካለፈና ሰዎች ወደ የቤታቸው ከተበተኑ በኋላ ድምፅ አሰጣጡ እንደተጀመረ ምራጮች ለቪኦኤ ተናግረዋል። መዘግየቱ የተፈጠረው በገጠመው ከበድ ያለ የፍርድ ቤት ሙግት ምክንያት መሆኑን የዚምባብዌው ምርጫ ኮሚሽን አስታውቋል። የወቅቱ ፕሬዚደንት ኤመርሰን ናንጋጋዋ እና ዋናው ተቀናቃኛቸው ኔልሰን ቻሚሳ በመዲናዋ ሐራሬ ድምፅ ሰጥተዋል። የፕሬዚዳንታዊ ምርጫ ውጤቱ ሰኞ የሚጠበቅ ሲሆን የፓርላማ መቀመጫ ውጤቶች ደግሞ ድምፅ አሰጣጡ ባልዘገየባቸው ቦታዎች ከአሙስ ጀምሮ እንደሚታወቅ ተዘግቧል። በኬንያ ቲክቶክ ላይ የሚወጡ ቪዲዮዎች ቁጥጥር እንዲደረግባቸው ከኩባንያው ጋር መስማማቷን ሀገሪቱ አስታውቃለች። ስምምነቱ የተደረሰው ቲክቶክ ያልተገቡ ቪዲዮዎችን ያሰራጫል በሚል እንዲታገድ ከአንድ ግለሰብ ለሀገሪቱ ፓርላማ ከቀናት በፊት ጥያቄ መቅረቡን ተከትሎ ነው። ባይት ዳንስ በተሰኘው የቻይና ኩባንያ የሚተዳደረው ቲክቶክ የግል መረጃ አያያዝንና ደህንነትን በተመለከተ በመላው ዓለም ቅሬታ እየቀረበበት ይገኛል። የአጭር ቪዲዮ ማጋሪያው ኩባንያ ቲክቶክ በመድረኩ ላይ የሚወጡትን ቪዲዮዎች መቆጣጠርን በተመለከተ ከኬንያ ጋር በጋራ ይሰራል ሲል የፕሬዚዳንት ዊሊያም ሩቶ ጽህፈት ቤት አመልክተዋል። ይህን በተመለከተም ከኩባንያው ዋና ስራ አስፈጻሚ ሾዚ ቺው ጋር መነጋገራቸውን ቢሮው ጨምሮ አስታውቋል። በስምምነቱ መሰረት ያልተገቡ ናቸው የሚባሉ ቪዲዮዎች ከመድረኩ እንደሚወገዱ ታውቋል። በአፍሪካ በቲክቶክ ላይ የሚወጡትን የቪዲዮዎች ይዘት በተመለከተ ቁጥጥር ለማድረግ ኩባንያው በኬንያ ቢሮ እንደሚከፍት ዋና ስራ አስፈጻሚው ሾዚ ቺው ይፋ ማድረጋቸው ታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የቫግነር የግል ወታደራዊ ቡድን መሪ የሆኑት ይቭጌኒ ፕሪጎዥን ትናንት በተከሰከሰው አውሮፕላን አደጋ ሕይወታቸው እንዳለፈ የሩሲያ ሲቪል አቪዬሽን ባለሥልጣን አረጋግጧል። ፕሪጎዥን 10 ከሚሆኑትና ሕይወታቸው ካለፈው የአውሮፕላኑ ተጓዦች ውስጥ አንዱ መሆናቸውን ባለሥልጣኑ አስታውቋል። በሩሲያ ወታደራዊ አዛዦች ላይ አመፅ ባስነሱ በሁለተኛው ወር ትናንት ሕይወታቸው ያለፈው ፕሪጎዥን ከሞስኮ ወደ ሴንት ፒተርስበርግ በመብረር ላይ ሳሉ ነበር የግል አውሮፕላናቸው የተከሰከሰው። አመፁ አንዳንዴም የመፈንቅለ መንግሥት ሙከራ ተደርጎ የሚገለጸው ክስተት ፕሪጎዥን ወደ ቤላሩስ እንደሚሄዱ ከተስማሙ በኋላ ተገድቷል። ከዛ በኋላ ፕሪጎዥን ወደ ሩሲያ በተደጋጋሚ ይመላለሱ እንደነበር ታውቋል። የቫግነር ወታደሮች ባክሙትን ለመያዝ የተደረገውን ውጊያ ጨምሮ በዩክሬን በነበሩ ከባድ ውጊያዎች ውስጥ ተሳትፈዋል። ዛሬ ማለዳ ሴንት ፒተርስበርግ በሚገኘው የቫግነር ቢሮ አቅራቢያ አበባና ሻማ ተቀምጦ ታይቷል። በክሬምሊንም ሆነ በመከላከያ ሚኒስቴር መስሪያ ቤቱ እስካሁን ድረስ በፕሪጎዥን አሟሟት ላይ የተሰጠ አስተያየት የለም። በመጨረሻም የቀድሞ የአሜሪካ ፕሬዚደንት ዶናልድ ትራምፕ ዛሬ ማምሻውን አትላንታ ጆርጂያ በሚገኝ እስር ቤት እጃቸውን እንደሚሰጡ ሲጠበቅ ደጋፊዎቻቸው በአቅራቢያው መሰባሰባቸው ታውቋል። በእስር ቤቱ መግቢያ አካባቢ ፖሊሶች አጥር ሲሰሩና አካባቢውን ሲቃኙ ተስተውሏል። የዶናልድ ትራምፕ በአትላንታ በሚገኝ ዘብጥያ ሪፖርት የሚያደርጉት በጆርጂያ የ2020ን ፕሬዚደንታዊ ምርጫ ውጤት ለመገልበጥ ሞክረዋል በሚል ክስ በመቅረቡ ነው። ለዶናልድ ትራምፕ አራተኛ ክስ መሆኑ ነው። እንደ አውሮፓውያን አቆጣጠር ጥር 6 ቀን 2020 ዓ.ም በካፒቶል ላይ በተፈጸመው ጥቃት ከፍተኛ ምስጢራዊ ሰነዶችን ወደ መኖሪያ ቤታቸው ወስደው በመደበቅ እንዲሁም አንዲት የወሲብ ፊልም ተዋናይን ዝም ለማሰኘት ገንዘብ በመክፈል የሚሉት ሌሎች ክሶች ናቸው። በአትላንታ ትራምፕ የእጅ አሻራ እንደሚሰጡና ፎቶግራፍ እንደሚነሱ ሲጠበቅ ከዚህ በፊት በጠበቆቻቸው በኩል በተስማሙት መሰረት የ200,000 ዶላር ማስያዣ እንደሚከፍሉም ይጠበቃል። ከትራምፕ ጋር አብረው ከተከሰሱት 18 ውስጥ 9ኙ በትናንትናው ዕለት በእስር ቤቱ ቀርበው አሻራ መስጠታቸውና ፎቶግራፍ መነሳታቸው ታውቋል። አድማጮች እና ተመልካቾቻችን፣ ለዜና የተመደበው ጊዜ በዚህ ተጠቃሏል። ለቀሪው ክፍለ ጊዜ ወደ አሉላ መልሳቸዋሉ።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ነሐሴ 18 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምፅ አቀናባሪያችን ጆ ጊል፣ የቀጥታ ስርጭት አቀናባሪዎቹ ደግሞ ሲሳይ አሸናፊና ግርማ ደገፋ፣ ዋና አዘጋጇ ጽዮን ግርማ ናቸው። እስከ ምሽቱ 4 ሰዓት ይቀጥላል ዝግጅታችን። አሁን ወደ ቀዳሚው የዕለቱ አቢይ ርዕስ እናምራ። ኢትዮጵያ ብሪክስን በአባልነት ልትቀላቀል መሆኑ ተዘገበ። በምህጻረ ቃሉ ብሪክስ በመባል የሚታወቀው የአምስት ፈጣን አዳጊዎች አገራት ቡድን ኢትዮጵያን ጨምሮ ስድስት አገሮች በአባልነት ለመቀበል መወሰኑ ተገልጧል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ውሳኔውን ለሀገራችን ታሪካዊ ሁነት ነው ብለውታል። ብሪክስን ኢትዮጵያን በአባልነት የተቀበለበት መስፈርት ምን ሊሆን እንደሚችልና በአባልነት ፋይዳው ላይ ለአሜሪካ ድምፅ አስተያየታቸውን የሰጡ የምጣኔ ሀብት ባለሙያዎቹ ቀደም ብዬ በመግቢያችን ያስተዋወቅኳቸው አቶ ክቡር ገናና ፕሮፌሰር አለማየሁ ገዳ ናቸው። የተለያዩ ሀሳቦችንም ያንጸባርቃሉ። ፕሮፌሰር አለማየሁ በኢትዮጵያ በአባልነቷ ፖለቲካዊና ኢኮኖሚያዊ ጠቀሜታ ልታገኝ እንደምትችል ሲያመላክቱ፣ አቶ ክቡር ገና በበኩላቸው ብሪክስ ለኢትዮጵያ በአጭር ጊዜ ሊያስገኝ የሚችለው ብዙም ጠቀሜታ እንደሌለው ተናግረዋል። በአብዛኛው ባላቸው በአጠቃላይ አገራዊ ምርት ወይም ጂዲፒ አቅማቸው ከፍ ከፍ ያሉ አገራት የተወሰዱ ቢሆንም ኢትዮጵያ ባላት የእድገት ተስፋና አጠቃላይ ሂደት ተመርጣለች ብለዋል ጠቅላይ ሚኒስትር አብይ ስለ ምርጫው ባስተላለፉት መልእክት። እነሆ ዝግጅቱን ኬኔዲ አባት ነው ያሰናዳው።
የአምስት አባል አገራቱን የመጀመሪያ ፊደል በመጠቀም በምህጻረ ቃሉ ብሪክስ በመባል የሚታወቀው የኢኮኖሚና ፖለቲካ ማህበር ኢትዮጵያን ጨምሮ ስድስት ተጨማሪ አባላትን ለመቀበል መወሰኑን ዛሬ ነሐሴ 18 ቀን 2015 ዓ.ም ይፋ አድርጓል። በፈጣን የኢኮኖሚ እድገት ላይ የሚገኙት የብሪክስ መስራች አባል ሀገራት ብራዚል፣ ቻይና፣ ህንድ፣ ሩሲያና ከአንድ ዓመት በኋላ ስብስቡን የተቀላቀለችው ደቡብ አፍሪካ ተጨማሪ ስድስት ሀገራትን እንደሚቀበሉ ያሳወቁት ላለፉት ሶስት ቀናት በደቡብ አፍሪካ ጆሃንስበርግ ያደረጉት 15ኛ ጉባኤያቸው መጠናቀቁን ተከትሎ ነው። የመካከለኛው ምስራቆች ውስጥ ሳውዲ አረቢያ፣ ኢራንና የተባበሩት አረብ ኤምሬቶች፣ የላቲን አሜሪካዋ አርጀንቲናና አፍሪካዊቷ ግብጽ ከኢትዮጵያ በተጨማሪ በቀጣዩ የፈረንጆቹ ዓመት ብሪክስን የሚቀላቀሉ ሀገራት ናቸው። በጆሃንስበርግ ተገኝተው ብሪክስ ባደረጋቸው የተለያዩ ስብሰባዎች ላይ የታደሙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የብሪክስ ጉባኤ ኢትዮጵያ ሀገራችንን በአባልነት ተቀብሎ አጽድቋል፣ ይህ ለሀገራችን ታሪካዊ ሁነት ነው ብለዋል። ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው ላይ የእንኳን ደስ አላችሁ መልእክትም አስተላልፈዋል።
በእያንዳንዱ ክራይቴሪያ፣ በኢኮኖሚ እድገት፣ በፖፑሌሽን፣ በዓለም በመደመጥ አቅማችን፣ ወደፊት ባለን ተስፋ በአፍሪካ ውስጥ ትልቅ ተደማጭነት ያላት ሀገር ናት። እሷን ጥለን አፍሪካን አካተትን ማለት አንችልም የሚል ድምዳሜ ተደርሶ ጭምር ስለሆነ የገባ ነው። ግሩፕ ውስጥ መቀላቀላችን ብቻ ሳይሆን በግሩፕ ውስጥ ያሉ አባላት ያለን ተደማጭነት እና ያለን ግንኙነት ጠንካራ እንዲሆን አድርጓል። ይሄ በጣም ትልቅ ድል ነው። ለመላው ኢትዮጵያ ሕዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለ ማለት ፈልጋለሁ። ይቀጥላል።
ብሪክስ ከተቀበላቸው ሌሎች ሀገራት ጋር ስትነጻጸር ኢትዮጵያ አነስተኛ የምጣኔ ሀብት አቅም ላይ የምትገኝ ሀገር ናት። ታዲያ ብሪክስ ኢትዮጵያን እንዴት በአባልነት ሊቀበላት ፈቀደ ስንል የጠየቅናቸው ሁለት የምጣኔ ሀብት ባለሙያዎች የተለያዩ አስተያየቶችን ሰጥተውናል። የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪው ፕሮፌሰር አለማየሁ ገዳ የብሪክስ አባላት ኢትዮጵያን የተቀበሉት በምጣኔ ሀብት መነጽር አይተዋት ሳይሆን የህዝብ ብዛትና ስትራቴጂካዊ አቀማመጥን የመሳሰሉ መስፈርቶችን መሰረት በማድረግ እንደሆነ ያስረዳሉ።
መጀመሪያ በጣም ትልቅ ስኬት ነው። ምንም እንኳን የእኛ አቅም ከእነዚህ ሀገሮች አቅም ጋር ሲነጻጸር እዚህ ግባ ማይባል ቢሆንም ለምንድን ነው የገባ ነው? አንድ የህዝባችን ብዛትና የወደፊት ፖቴንሻል እና ወደፊት በሚኖረን ገበያ፣ ሁለተኛ ይሄ የዓለማችን የጂኦፖለቲካ ፍልሜ የሚደረግበት ቦታ ነው። በአፍሪካ ፖለቲካ ላይ ከፓን አፍሪካ ጀምሮ ባለን ተጽዕኖ ይመስለኛል በእነዚህ ነው እንጂ ከእነዚህ ሀገሮች ጋር አንድ የሚያደርገን ይህን ያህል እኛ ካለም የመጨረሻው ድሀ ሀገር ነን። እነዚህ ደግሞ ካለም የመጨረሻው ሀብታም የሚባሉ ሀገሮች ናቸው አሁን። ስለዚህ ይሄ መሳካቱ በጣም ጥሩ ነው። መንግስትም ይህንን ስላሳካ ሊመሰገን ይገባል።
ሌላው የምጣኔ ሀብት ባለሙያ የአፍሪካ ንግድ ምክር ቤቶች ዋና አስተዳዳሪ አቶ ክቡር ገና በበኩላቸው ብሪክስ ኢትዮጵያን በአባልነት ለመቀበሉ ሚዛን የሚደፋው ምክንያት በዝቅተኛ የኢኮኖሚ ደረጃ ላይ የሚገኙ ሀገራትንም በመቀበል አካታችነቱን ለማሳየት ያለው ፖለቲካዊ ፍላጎት ነው ይላሉ።
ኢትዮጵያን እንዴት ተቀበሏት? ግልጽ ያልሆነ የራሳቸው መመሪያ ይኖራቸዋል። ሌሎች የተሰባሰቡት ሀገራት የተለያየ ደረጃ ላይ ያሉ ናቸው። ባለሀብትም የነዳጅ ባለሀብቶች አሉ። የቆየ የኢኮኖሚ ምንበለው የታሪክ መገለጫ ያላቸውም እንደዚሁ እንደ ግብጽ አይነት እንደ ኢትዮጵያ አይነትም ተቀብለዋል። እንግዲህ ከሁሉም ትንሽ እንቀበል የማለት አዝማሚያ ይታያል። የመልክዓ ምድር አቀማመጧ ራሱ ለብዙ ሀገራት ወዳጅ ሆነው ለመምጣት ለመቅረብ ለሚፈልጉ አንደኛ መስህብ የሚሆነው እነዚህ በመኖራቸው ነው። ከዛ በላይ ግን ራሱ ብሪክስ ለማለት የፈለገውም ለማስተላለፍ የሰው የፈለገውም መልእክት ያለ ይመስለኛል። ይኸውም ባለሀብቶችን ብቻ ሳይሆን ሌሎቹንም ለመቀበል የሚችል ስብስብ ነው ለማለት ነው። ለሌሎቹም እድል ለመስጠት ፍላጎት እንዳለ የሚያሳይ ነው ኢትዮጵያን በመቀበላቸው። እኛም ደረጃ ያሉ ሀገራት ብሪክስ ሊቀበላቸው እንደሚችል አንደኛው ማሳያ ነው።
ያም ሆነ ይህ ኢትዮጵያ በአባልነቷ ልታገኝ ስለምትችለው ጥቅም ላነሳ ነው ጥያቄ ፕሮፌሰር አለማየሁ ገዳ በሰጡን ምላሽ ፖለቲካዊና ኢኮኖሚያዊ ጠቀሜታ እንዳለው አብራርተዋል።
ከዚህ የምንጠቀመው ነገር ሙሉ በሙሉ የኛ ኃላፊነት ላይ ይወደቃል። እኛ ነቅተን በእውቀት ከተጠቀምንበት ቆንጆችን ነው። እኛ ነቅተን በእውቀት ካልተጠቀምንበት አቸዋሊ መጠቀሚያ ሙሉ ልንሆን እንችላለን። ምን ማለት ነው? ለምሳሌ እንደው ቀላል አንዱ ምሳሌ ይወስ ጅቡቲ ሳትመረጥ እኛ ለምን ተመረጥን ብትል በህዝብ ብዛታችን ነው። እኛ ግን በዘር ማንዘር የተከታተልን እንበጣጠስ ከሄድ ነው ቦት ተባለን እያንዳንዳሽ የራሳችን አገር ብንመሰረት ማንም አይፈልገን ነበር። ስለዚህ አንድ የፖለቲካ አሳይመንት ነው። ሁለተኛ ባይፖላር የሚሉት ሁለት ወደ ሁለት አለም እየሄድ ነው። የምዕራቡን በአሜሪካ የሚመራው የምዕራብ አንዱ ነው፣ ሌላኛው ደግሞ የነዚህ ግሩፕ ወጣቱ ነው። እዚህ ውስጥ ፖለቲካና ስትራቴጂ በእውቀት ነው እንጂ በዘፈቀደ በልምድ የምትሰራው ነገር አይደለም ማለት ነው። አካሄድን ከአንዱ ሰዓት ወግን በጥበብ ከብሔራዊ ፍላጎት ጋር ከብሔራዊ ጥቅም ጋር እንዴት ታስኬደዋል የሚለው ከባድ ስራ ነው። አሁ ወደ ኢኮኖሚው ደግሞ እንምጣ። ኢኮኖሚው ጋር ሁለት ነገር ነው የምንጠቀመው በዚህ ነገር ላይ። አንድ ገበያ ነው። ገበያ አክሰስ እናገኛለን። እነዚህ በጣም በማደግ ላይ ያሉ ሀገሮች ናቸው። አሁን ባለው ዓለም ሁኔታ ጥሬ ዕቃ ሸጠህ አታድግም። ስለዚህ ምንድን ነው ማርኬቱ የሚከፍተው? እነዚህ ሀገሮች ለተፈበረከ ዕቃም ይከፍቱልናል ማለት ብለን ተስፋ እናደርጋለን። አገዋ በለው በቃ እንደ አገዋ አይነት ነገር ሊመጣ ይችላል ማለት። ሁለተኛ ፋይናንስ ነው። እኛ በጣም ጠፍንጎ ያዘን ፋይናንስ ነው። ከምዕራቡ እናገኛ ነበረ ፋይናንስ፣ እንደውም ብዙ ከነሱ ነው እናገኝ። ግን ሁልጊዜ ምዕራቦቹ ከራሳቸው ጥቅም ጋር ይሄን አድርጉ በዚህ ጉጡ በዚህ ግቡ ይሉናል፣ ፖሊሲያችን ውስጥ ጣልቃ ገብተው። ስለዚህ ፋይናንሱን ለምሳሌ ብሪክ ባንክ ቀጥሎ ይቋቋማል። ከዛ ልክ ከምዕራብ እንዳገኝ እንደነበረው ፋይናንስ ብድሮች እርዳታ ከነዚህ እናገኛለን ማለት ነው። የፖሊሲ ነጻነት ይኖረሃል ማለት ነው።
የአፍሪካ ንግድ ምክር ቤቶች ዋና አስተዳዳሪው አቶ ክቡር ገና በበኩላቸው ኢትዮጵያ በብሪክስ አባልነቷ ከፖለቲካ ባለፈ ይህ ነው የሚባል ጥቅም ታገኛለች ብለው እንደማያምኑ ተናግረዋል።
በዚህ ደረጃ ምንም የምታገኘው ነገር ያለ አይመስለኝ። የወደፊት አቅጣጫውንና የፖለቲካም ሆነ የኢኮኖሚ አቅጣጫውን ሲተልም አብሮ ከተላሚዎቹ አንዱ ትሆናለች ማለት ነው። በኋላ ዘግይቶ ከመግባት ነገሩ ሲስተካከል አብሮ ማስተካከል የሚችል ሁኔታ ላይ ነው ያለችው ማለት እንችላለን። እና በዛ ደረጃ ካልሆነ በስተቀር አሁን የገንዘብም ድጋፍ ታገኛለች ለማለት ያስቸግራል። የፖለቲካ ድጋፍ ልታገኝ ትችል ይሆናል በተባበሩት መንግስታትም ሆነ በተለያዩ ዓለም አቀፍ ድርጅቶች እና አሰራሮች ላይ። ከዛ ውጭ ግን ብዙ አይታየኝም። አሁን ያሉት ምንም እንኳን ኃይለኛ ጉልበተኛ ባለገንዘብም ቢሆኑ ከሁለቱም ጎራ ናቸው ማለት ከምዕራቡም ጋር አብረው ይሰራሉ፣ አዲስም አቅጣጫ ይፈጥራለን ብለው እየሰሩ ነው ያለው። በአሁኑ ደረጃ በአሁኑ ጊዜ ይሄ ከስብስብ አላለፍም መቼም፣ ከሀሳቡም ግልጽነት እስካሁን ድረስ ያለው አይደለም። እንግዲህ ወደፊት የሚታይ ነው የሚሆነው። አሁንም ቢሆን በኢኮኖሚ ደረጃ ቀላል ሀገር አይደለም ስብስብ። አሁን ደግሞ የተጨመሩት ደግሞ ሲታከሉበት ያንን ሚዛን ወደ ብሪክስ ያስጠጋዋል። ነገር ግን ምንድን ነው አሁን የአደረጃጀት ሁኔታ ነው። ምዕራቡ ከሁለተኛ ዓለም ጦርነት ጊዜ ጀምሮ የተደራጀ ነው። ይሄኛው ገና ከተቋቋመ 20 ዓመቱ ነው። ከዜሮ ነው የተነሳው። ስለዚህ ጊዜ ይፈጅበታል በዛ መልኩ ለመደራጀት እና አሁን የመደራጃ ጊዜ ነው ብዬ ነው የምገምተው።
በአሁኑ ወቅት ከ40 በላይ ሀገራት ብሪክስን የመቀላቀል ፍላጎት ያሳዩ ሲሆን ከነዚህም ጥያቄ ካቀረቡት 23 ሀገራት መካከል ነው 6ቱ ዛሬ ተቀባይነት ያገኙት። የቻይናው መሪ ሺ ጂንፒንግ ይህ የአባልነት መስፋፋት ታሪካዊ ነው፣ የብሪክስ አገሮች ለአንድነትና ለልማት ያላቸውን ቁርጠኝነት ያሳያል ማለታቸውን አሶሺየትድ ፕሬስ ዘግቧል። ፕሬዝደንቱ ባወጡት መግለጫ ብሪክስ ዓለም አቀፋዊ ገጽታን በመቅረጽ ረገድ ትልቅ ኃይል ነው ሲሉም አክለዋል። ለጉባኤው ወደ ደቡብ አፍሪካ ያላቀኑት የሩሲያው ፕሬዝደንት ቭላዲሚር ፑቲን በበኩላቸው አዲስ የሚቀላቀሉ ሀገራትን እንኳን ደስ አላችሁ ካሉ በኋላ አንዳንድ ሀገሮች የሚያራምዱትን ማንኛውንም አይነት የበላይነት እንቃወማለን ብለዋል። የምዕራባውያንን ተጽዕኖ የመከላከል ዓላማን አንግቦ የተቋቋመውን የብሪክስ ቡድን አዲስ የሚቀላቀሉ ሀገራት ከአውሮፓውያኑ አዲስ ዓመት ጥር 2024 ጀምሮ አባል እንደሚሆኑ የገለጹት የወቅቱ የብሪክስ ሊቀመንበር የደቡብ አፍሪካው ፕሬዝደንት ሲሪል ራማፎሳ ሌሎች አባላትን የመቀበል ሂደት በቀጣይነት እንደሚቀጥልም ጠቁመዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለወቅታዊው ግሩም ዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ተከታዩም ከዚሁ ርዕስ ጋር የሚያቆየን ይሆናል። ቻይና ከኢትዮጵያ ጋር ያላትን ግንኙነት ማጠናከር እንደምትፈልግ ሺ ጂንፒንግ ተናገሩ። ቻይና ከኢትዮጵያ ጋር ያላትን ግንኙነት በይበልጥ ማጥበቅና የሁለቱን አገሮች ሁሉን አቀፍ ትብብርም ለማጠናከር ፍላጎት እንዳላት ነው ፕሬዚዳንቱ የተናገሩት። ፕሬዚዳንቱ ይህን ያሉት ትናንት ረቡዕ ደቡብ አፍሪካ ጆሃንስበርግ ላይ የብሪክስ አባል አገሮች መሪዎች ካካሄዱት ጉባኤ ጎን ለጎን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት የሁለትዮሽ ውይይት ነው። ቆንጅታየ በሲሲቲቪ ተጠናቅሮ በአሶሺየትድ ፕሬስ የተጋራውን ይህን ዘገባ እንደሚከተለው ታቀርበዋለች።
ደቡብ አፍሪካ ካስተናገደችው 15ኛው የብሪክስ የመሪዎች ጉባኤ ጎን ጠቅላይ ሚኒስትር አብይ አህመድ እና የቻይና ፕሬዚደንት ሺ ጂንፒንግ ባደረጉት የሁለትዮሽ ውይይት ከፍ ያለ የጥራት ደረጃ ያለው የቻይና ዘመናዊ እንቅስቃሴ በቻይናና በኢትዮጵያ መካከል ላለው የትብብር ግንኙነት መላቅ አዲስ እድል ያመጣል ሲሉ ፕሬዚደንት ሺ ተናግረዋል። ቻይና ለኢትዮጵያ ታማኝ ወዳጇና እውነተኛ አጋሯ ነች ያሉት ፕሬዝደንቱ ሁለቱ ሀገሮች በቅርብ ዓመታት ቤልት ኤንድ ሮድ ተብሎ በሚጠራው የመሰረተ ልማት ግንባታ መርሃ ግብር እንዲሁም በቻይናና አፍሪካ ትብብር መድረክ ማዕቀፍ ውስጥ በከፍተኛ ባለስልጣናት ደረጃ በየጊዜው የሚያደርጉትን ንግግር መቀጠላቸውንና ፍሬያማ ንግግር እያደረጉ መሆኑን አስታውቀዋል። ሀገራቸው ከኢትዮጵያ ጋር ያላትን ግንኙነት ይበልጡን ማጠናከርን ትልቅ ስፍራ እንደምትሰጥ የጠቆሙት የቻይናው መሪ የኢትዮጵያ ሰላምና ልማት እንዲጠናከር ሀገራቸው እንደምትሻ ተናግረዋል።
ከጠቅላይ ሚኒስትር አብይ አህመድ ጋር በድጋሚ በመገናኘታችን በጣም ደስታ ይሰማኛል። በእርሶ አመራር የኢትዮጵያ ልማትና ግንባታ ስርዓት ባለው መንገድ እየተራመደ ነው። ቻይና ሁልጊዜም የሁለቱን አገሮቻችን ግንኙነት እድገት የምትመለከተው ከዘላቂ ስትራቴጂ አኳያ ነው። ከኢትዮጵያ ጋር ያለንን የሁለትዮሽ ግንኙነት ለማጠናከር ብሎም ሁሉን አቀፍ ትብብራችንን ለማስፋፋት ፍላጎት አለን። የአገሮቻችን ወዳጅነት በህዝቦቻችን ልብ ውስጥ ይበልጥ ጥልቅ መሰረት እንዲይዝ ለማድረግም እንሻለን።
ቻይና ከኢትዮጵያ ጋር በመተባበር ለአፍሪካ ቀንድ የሰላምና ልማት ግንባታ ራዕይዋ ተግባራዊነት ለመስራትና ለክልሉ ሰላም እንዲሁም መረጋጋት አስተዋጽኦ ለማበርከት እንደምትፈልግ አያይዘው ገልጸዋል። ሁለቱ ሀገሮች ቁልፍ በሆኑ የሀገሮቻቸው ጥቅሞችና በከፍተኛ ደረጃ አሳሳቢ በሆኑ ጉዳዮች ዙሪያ ትብብራቸውን ማጠንከር አለባቸው ያሉት ሺ የቻይናን የዓለም አቀፍ መሰረተ ልማት ግንባታ መርሃ ግብርና የኢትዮጵያን የአስር ዓመት የልማት እቅድ በቅርበት በማቀናጀት እንዲሁም የአዲስ አበባ ጅቡቲ የባቡር መስመርና አረንጓዴ ልማት የመሳሰሉትን የጋራ ትብብር ፕሮጀክቶች ማፋጠን እንደሚገባ ማሳሰባቸው ተዘግቧል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በበኩላቸው ቻይና ባለፉት ዓመታት ለኢትዮጵያ ስላደረገችው ሰፊና ትልቅ ግምት የሚሰጠው ድጋፍ አመስግነዋል። ሀገራቸው ከቻይና ጋር ላላት ወዳጅነት ትልቅ ስፍራ እንደምትሰጥ የተናገሩት ጠቅላይ ሚኒስትሩ ኢትዮጵያ የአንዲት ቻይናን ፖሊሲ አጥብቃ ትደግፋለች ብለዋል።
ኢትዮጵያ with its large population, rich agricultural history and over
ኢትዮጵያ በህዝቧ ብዛት ባላት የበለጸገ የግብርና ታሪክና 3000 ዘመን ባስቆጠረው ስልጣኔዋ በብዙ መንገድ ከቻይና ጋር የሚያመሳስላት ታሪክ ያላት አገር ናት። የጋራ ታሪካዊ ተልእኮም እንዲሁ። ይህን የጋራ ታሪካችንን ለጋራ ወደፊታችን ጥቅም ላይ እንድናውለው ትልቅ ፍላጎት አለን። ያለንን ትብብርና ትምምን እናደንቃለን። ግንኙነቶቻችንን በይበልጥ አጠናክረን ወደ ቀጣይ ደረጃ እንደምንሸጋገር ተስፋ አድርጋለሁ።
ፕሬዚደንት ሺ ያቀረቡትን የዓለም አቀፍ ልማት፣ የዓለም አቀፍ ጸጥታና የዓለም አቀፍ ስልጣኔ እቅዶች እንደግፋለን ያሉት አብይ በቻይና ቤልት ኤንድ ሮድ ዓለም አቀፍ የመሰረተ ልማት ግንባታ መርሃ ግብር ኢትዮጵያ በንቃት ትሳተፋለች፣ የሀገሯን እድገት በተሻለ ለማሳካትም ከቻይና ትምህርት ለመቅሰም ዝግጁ ነች ብለዋል። ጠቅላይ ሚኒስትር አብይ አህመድ ከፕሬዝደንት ሺ ጂንፒንግ ጋር ይህንን ውይይት ያካሄዱት አገራቸው አሁንም ከቀውስ ውስጥ ባልወጣችበት በዚህ ወቅት ነው። በትግራይ ክልል ተጀምሮ ወደ አማራና አፋር ክልል የተስፋፋው የሰሜን ኢትዮጵያ ጦርነት ደቡብ አፍሪካ ላይ በሰላም ስምምነት ቢቋጭም አሁን ደግሞ በፌዴራል መከላከያ ሰራዊትና በፋኖ ታጣቂዎች መካከል የሚካሄደው የተኩስ ልውውጥ እንደቀጠለ ነው። በአማራ ክልል ለስድስት ወራት የሚዘልቅ የአስቸኳይ ጊዜ አዋጅ በትግበራ ላይ ይገኛል።
ቆንጅት ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ የመጽሔቱ የትንታኔ ርዕሶች ይቀጥላሉ። ተከታዩ በኢትዮጵያ ግጭት ሚሊዮኖች እንደተፈናቀሉ ዓለም አቀፉ የፍልሰት ድርጅት ያስታወቀበትን ይመለከታል። በኢትዮጵያ ውስጥ ከአራት ሚሊዮን በላይ ሕዝብ ከመኖሪያ ቀዬው ተፈናቅሎ እንደነበር ዓለም አቀፉ የፍልሰት ድርጅት ይፋ አድርጓል። የመፈናቀሉም ዋና ምክንያት ግጭት መሆኑን ነው የድርጅቱ መግለጫ ያስረዳው። በተመሳሳይ ጊዜ ከተፈናቀሉት መካከል ወደ ቀያቸው የተመለሱ ዜጎች ቁጥርም ከሶስት ሚሊዮን እንደሚበልጥ ድርጅቱ አክሎ አመልክቷል። ለዝርዝሩ መለስካቸው አመሃ።
ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ባሰራጨው መግለጫ ባለፉት ስምንት ወራት በተካሄደ ቅኝት ከቀያቸው ተፈናቅለው የነበሩ ዜጎች ቁጥር 4.38 ሚሊዮን እንደሚደርስ አስታወቀ። ከ2013 ዓ.ም መስከረም ወዲህ ለመጀመሪያ ጊዜ ትግራይን ክልል የአገር ውስጥ ተፈናቃዮችን ቁጥር ያካተተ ነው ባለው በዚህ መረጃ መሠረት የቅኝት ሥራው የተከናወነው በ3300 ተደራሽ አካባቢዎች ወይንም ነቁጣዎች ብቻ እንደሆነም ያስረዳል። ቅኝቱ ከህዳር 2015 ዓ.ም እስከ ሰኔ 2015 ዓ.ም ድረስ ባለው ጊዜ ውስጥ የተከናወነ መሆኑን ለቪኦኤ የገለጹት የድርጅቱ የተፈናቃዮች ክትትል ክፍል ሥራ አስኪያጅ ኤላይዛ ክላርክ ቁጥሩን በተመለከተ ተጨማሪ መረጃ አክለዋል።
ተፈናቃዮቹ ቀያቸውን ለቀው የወጡት በዚህ ወቅት ብቻ ነበር ማለት አይደለም። ለምሳሌ የተወሰኑ ከሶማሌ ክልል በጎርፍ ምክንያት ባለፈው ሰኔ የተፈናቀሉ ይገኙበታል። በሌላ በኩል ግን አንዳንድ ተፈናቃዮች ላለፉት 2 እና 3 ዓመታት ቀያቸውን ጥለው የቆዩ ናቸው። ለምሳሌ በዚህ ወቅት ከተፈናቃዮች መካከል 25% የሚሆኑት ከ5 እና ከዚያም በላይ ከቀያቸው ተለይተው የቆዩ ናቸው።
አጠቃላይ የተፈናቃዮቹ ቁጥር በኢትዮጵያ ውስጥ እየጨመረ ነው የሚገኘው ወይስ እየቀነሰ? ኤላይዛ ክለርክ ለዚህም መልስ አላቸው።
So one thing I just want to flag is the last figure that was reported in January.
አንድ ላሳስበው የምፈልገው ነገር ከታህሳስ መጨረሻ 2015 እስከ ጥር 2015 የተመዘገበው የተፈናቃይ ቁጥር 3.14 ሚሊዮን ነበር። ይህ ትልቅና አስደንጋጭ ቁጥር ይመስላል። ግን ትልቁ ልዩነት ለመጀመሪያ ጊዜ የትግራይ ክልል ቁጥር መጨመር መቻላችን ነው። እርግጥ ነው በአጠቃላይ በተፈናቃይ ቁጥር ላይ ትንሽ ጭማሬ ይታያል። ግን በዚህ ቁጥር ላይ ትልቁ ጭማሬ የሚመጣው ቁጥሩ ከ10 ክልል ይልቅ ከ11 ክልል መገኘቱ ነው።
በየትናንሽ መንደሮች ክትትል እንዳደረገ የሚገልጸው አይኦኤም በተመሳሳይ ጊዜ ወደ ቀያቸው ተመልሰዋል ያላቸው ዜጎች ቁጥር 3.24 ሚሊዮን ይሆናል። ከእነዚህ ተመላሾች መካከል 44% የሚሆኑት በአማራ ክልል፣ 39% ደግሞ በትግራይ ክልል እንዲሁም 6% የሚሆኑት በአፋር ክልል ይኖሩ የነበሩ ናቸው። ስለ ተመላሾች በተመለከተም ኤላይዛ ክለርክ ተጨማሪ ማብራሪያ ሰጥተዋል።
እንደ ማስታወሻ ቅኝት በተደረገባቸውና ተፈናቃዮች በተመለሱባቸው መንደሮች እንደተመለከት ነው ይህ ምልሰት የተከናወነው በ2013 ጥር ወር ላይ ነው። ስለሆነም ተመላሽ ተፈናቃዮች መቼ እንደተመለሱ እናውቃለን። በኦንላይን የመረጃ ገጻችን ላይም ይገኛል። እናም እነዚህ በታህሳስ ወር መጨረሻ ወደ ቀያቸው የተመለሱ ሰዎች ከ3 ሚሊዮን በላይ ናቸው። ከፍተኛውን ቁጥር የሚያዙት በአማራ ክልል ውስጥ ነው።
ለሕዝብ መፈናቀል ምክንያት የሚሆኑ አያሌ ተፈጥሮና ሰው ሰራሽ ምክንያቶች ቢኖሩም በኢትዮጵያ ዋና መንስኤ እንደሆነ የታየው ግጭት እንደሆነም ክለርክ ለቪኦኤ ተናግረዋል።
እውነት ነው። ግጭቱ ለመፈናቀል ዋና መንስኤ ነው። ይህ ሲባል አሁን ከቀያቸው ለተፈናቀሉም ሆነ ወደ ቀያቸው ለተመለሱ ማለት ነው። አሁን በአማራ ክልል በተቀሰቀሰው ግጭት ምን ያህል መፈናቀል እንዳለ ለማወቅ አልቻልንም። መረጃው የተሰበሰበው ግጭቱ ከመቀስቀሱ በፊት ስለሆነ ይሁንና ሁኔታውን እየተከታተልን ነው።
ዓለም አቀፉ የፍልሰተኞች ድርጅት ይህንን መግለጫና የተጠቀሱትን አሃዛዊ መረጃዎችን በተመለከተ መረጃዎቹ የድርጅቱ ሠራተኞች ከደረሱባቸው አካባቢዎችና መንደሮች የተገኙ ብቻ እንደሆነም አመልክተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። ተከታዩ ደግሞ ወደ ምዕራብ ኢትዮጵያ ይወስደናል። በኪረሙ ወረዳ አምስት ታዳጊዎች ከአማራ ክልል መጡ ባሏቸው ታጣቂዎች እንደተገደሉ ነዋሪዎች ተናገሩ ይላል። በምስራቅ ወለጋ ዞን በኪረሙ ወረዳ የተሻጋሪ የታጠቁ ሰዎች አምስት ታዳጊዎችን ገድለዋል ነው ያሉት የወረዳው ባለስልጣናትና የክልሉ ወይም የአካባቢው ነዋሪዎች። ባለፈው ሳምንት እሁድ በኪረሙ ወረዳ ኖሌ በሚባል ቦታ ተፈጽሟል የተባለውን ይህን ጥቃት ያደረሱት በአካባቢው የሚንቀሳቀሱና ከአማራ ክልል የመጡ ታጣቂዎች ናቸው ሲሉም ነዋሪዎቹ አክለዋል። በአሁኑ ወቅት የኒሁ የክልል ተሻጋሪ ያሏቸው ታጣቂዎች ኃይል ከወረዳው አቅም በላይ ነው ሲሉም የኪረሙ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አመልክተዋል። በጉዳዩ ላይ ከአማራ ክልል የተሻገሩ ጥቃቱን አድርሰዋል ከተባሉት አካላት ምላሽ ለማግኘት የተደረገ ሙከራ ለጊዜው አልተሳካም። ይህንና የአማራ ህዝባዊ ግንባር የውጭ ድጋፍ ሰጪ ግብረ ኃይል ቃል አቀባይ እንደሆኑ የገለጹና መቀመጫቸውን በዋሽንግተን ዲሲ ያደረጉት አቶ ኡመር ሽፋው የአማራ ተወላጆች ጥቃት ይደርስባቸዋል እንጂ ጥቃት ያደርሳሉ የሚል እምነት የለኝም ሲሉ ቀደም ሲል ለአሜሪካ ድምፅ ተናግረው እንደነበር መዘገቡ ይታወሳል። ገልሞ ዳዊት ዝርዝሩን ይዟል።
በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ ልዩ ስሙ ኖሌ በተባለ ቦታ ባለፈው ሳምንት እሁድ ረፋድ ላይ ከአማራ ክልል ወደ ዞኑ በተሻገሩ ታጣቂዎች ተፈጸመ በተባለው ጥቃት አምስት ልጆች እንደተገደሉ ስማቸው እንዲጠቀስ ያልፈለጉ አንድ የኪረሙ ወረዳ ነዋሪ ለአሜሪካ ድምጽ ገልጸዋል።
ልጆቹ የተገደሉት ጨፌ ጉድና ቀበሌ ኖሌ በተባለ ቦታ ጠዋት ላይ ነው። የልጆቹ አስከሬን ግን የተነሳው ምሽት 12 ሰዓት ገደማ ነው። በወቅቱ በቦታው የነበሩ ሶስት ልጆች ከግድያ አምልጠው በሕይወት ተርፈዋል። ከሟቾቹ ልጆች ሶስቱ ማለትም ሁለት ሴቶችና አንድ ወንድ ልጅ የአንድ አባት ልጆች ናቸው። በዕድሜም ገና ለጋ ናቸው።
የሟቾቹ አስከሬን ታጣቂዎቹ ቦታውን ለቀው ከሄዱ በኋላ መነሳቱን ነዋሪው አክለው ገልጸዋል። ከተገደሉ ታዳጊዎች የ12 ዓመቱ ሟች ቶላ አመኑ ወንድሟ እንደነበረ የገለጸችው ቦንቱ ግድያው ወደ ተፈጸመበት ቦታ ልጆቹ ሄዶ እንደማያውቁ ትናገራለች።
ወንድሜ ቶላን በጥይት መተውት ከጣሉት በኋላ ተጨማሪ ጉዳት አድርሶበታል። የቀብር ስነስርዓቱም ትናንት ተፈጽሟል። በትምህርቱም ከአራተኛ ወደ አምስተኛ ክፍል ተዘዋውሮ ነበር።
የኪረሙ ወረዳ ነዋሪ አቶ ታረቀኝ ዘሪሁን የአምስቱን አዳጊዎች ሕይወት ከቀጠፈው ጥቃት አንድ ቀን በፊት ሁለት አባወራዎችም ከአማራ ክልል የመጡ ናቸው ባሏቸው ታጣቂዎች እንደተገደሉ ገልጸዋል።
ዳዊ ጠበባ ቀስማ ሙሪ ግድገሌ ሰቤች ነንደንዳ ተመስሌንዋል ቢራ አንገንደ ተኩማራ
የተገደሉት ሁለቱ አባወራዎች በጉልምስና ዕድሜ የነበረው ዳዊት አበበና አቶ ተመስገን ዋቅጅራ ይባላሉ። ቆቱማ ቆቆፌ በተባለ ቀበሌ ነው የተገደሉት። የልጆች አባት የነበረው አቶ ተመስገን ከብቶች እየጠበቀ ባለበት ከገደሉት በኋላ አስከሬኑን በዛፍ ላይ ሰቅለውና ከብቶቹን ዘርፈው ሄደዋል። ከዛፍ ላይ ወርዶ ነው የተቀበረው። ያሳዝናል።
የኪረሙ ወረዳ አስተዳደር አቶ ጅሬኛ ይርጳ በኪረሙ ወረዳ ጨፌ ጉድና ቀበሌ ልዩ ስሙ ኖሌ በተባለ ቦታ ባለፈው ሳምንት እሁድ ታጣቂዎቹ ግድያ መፈጸማቸውን ተናግረዋል።
ሰላማዊ ሰዎች ላይ ተኩስ ከፍተው አምስት ሰዎችን ገድለዋል። ሶስቱ ወንዶች ሲሆኑ ሁለቱ ደግሞ ሴቶች ናቸው። ታጣቂው ኃይል ከግድያው በኋላ ዝርፊያ ለመፈጸም በሞከረበት ወቅት ለማስቆም ጥረት ተደርጓል። ይኸው ኃይል በበዴሳ ቀበሌ ዳዊት የተባለንም ሰው በማሳው ላይ እያለ ተኩሶ ገድሎታል።
ግድያው የተፈጸመው በአሰቃቂ ሁኔታ ጭምር መሆኑን የገለጹት ኃላፊው የታጣቂዎቹ ኃይል ከወረዳው አቅም በላይ እንደሆነም አመልክተዋል።
አናንቃመት የሚላመቱት ደበርሴራ ከናውል ዋንጎቹ ደንደው ህንቀቦቻል።
የወረዳው አስተዳደር ስለ ጉዳዩ ለሚመለከተው አካል አስታውቋል። ከዚህ በላይ ምንም ማድረግ አይችልም። ታጣቂ ኃይሉ ከወረዳው አቅም በላይ በመሆኑ የአብዛኛው ቀበሌ ነዋሪ ተፈናቅሏል። አሁን ወረዳው የሚሊሻና ሌሎች መዋቅሮችን አጠናክሮ በተፈናቃዮች ላይ ተጨማሪ ጥቃት እንዳይደርስ የተቻለውን በማድረግ ላይ ነው። የተፈናቀሉትን ወደ ቀደመው ቤታቸው ለመመለስ ግን ከአቅም በላይ በመሆኑ የፌዴራሉን መንግስት ጣልቃ ገብነት ይሻል።
በጉዳዩ ላይ ከአማራ ክልል እየተሻገሩ ጥቃቱን አድርሰዋል ከተባሉት አካላት ምላሽ ለማግኘት በተደጋጋሚ ሙከራ ብናደርግም ለጊዜው አልተሳካም። ይሁንና የአማራ ህዝባዊ ግንባር የውጭ ድጋፍ ሰጪ ግብረ ኃይል ቃል አቀባይ እንደሆኑ የገለጹና መቀመጫቸውን በዋሽንግተን ዲሲ ያደረጉት አቶ ኡመር ሽፋው የአማራ ተወላጆች ጥቃት ይደርስባቸዋል እንጂ ጥቃት ያደርሳሉ የሚል እምነት እንደሌላቸው ቀደም ሲል ለአሜሪካ ድምፅ ተናግረው እንደነበር መዘገቡ ይታወሳል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ።
ገልሞን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። የመጽሔቱ ትንታኔ ደግሞ ወደ ዓለም አቀፍ ርዕሰ ጉዳይ ነው የሚወስደን። በምስራቅ ሱዳን ኢትዮጵያውያን ስደተኞች በሚኖሩባት የምኩራብ የኡምራ ኩባ መጠለያ ጣቢያና አካባቢው በደረሰ የጎርፍ መጥለቅለቅ ከአራት መቶ በላይ መጠለያዎች መፍረሳቸውን ስደተኞቹ ተናገሩ። መጠለያቸው ለወደመባቸው ስደተኞችም እስካሁን እርዳታ ያለመደረጉን ነው አስተያየት ሰጪዎቹ ለአሜሪካ ድምፅ ያመለከቱት። የሰሜን ኢትዮጵያውን ጦርነት ሸሽተው ከሶስት ዓመታት በፊት በትግራይ ክልል ወደ ሱዳን የተሻገሩት ስደተኞች ቀደም ሲል የነበራቸው የአገልግሎት አቅርቦት በመጓደሉ እየተቸገሩ መሆኑንም ጠቅሰዋል። ዓለም አቀፍ ተቋማት በችግሩ እንዲያግዟቸው ጠይቀው የኢትዮጵያ መንግስት ወደ አገራቸው እንዲመልሳቸው አሁንም ለሶስተኛ ጊዜ ተማጽነዋል። ስለ ጉዳዩ ከተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ገብረ ሚካኤል ገብረ መድን ነው የተከታተለው።
በምስራቅ ሱዳን በኡምራ ኩባ መጠለያ ጣቢያ ከሚኖሩት ስደተኞች አንዷ ወይዘሮ አስቴር ታደሰ በደረሰው የጎርፍ መጥለቅለቅ ምክንያት ማረፊያቸው እንደፈረሰባቸው ይናገራሉ።
ደራሹ ጎርፍ በሌሊት ሲከሰት ብጮህም ማንም የደረሰልኝ ሰው አልነበረም። መጠለያው ያን ያህል ጠበቅ ያለ መሰረት ስለሌለው ጎርፉ በቀላሉ ነው የደረመሰው። ይህ ሁሉ ችግር እየደረሰብን ያለው ወደ ሀገራችን ስላልመለሱን ነው። አቤቱታ ብናቀርብም የሚሰማን የለም። ችግራችንን ለማን እንንገር?
ሌላይቱ የችግሩ ተጎጂ ወይዘሮ ዘምዘም ያሲን መጠለያቸው ባይፈርስም በጎርፉ ውሃ በመሙላቱ እንደተቸገሩ ይገልጻሉ።
አሁን ከጎረቤቶቼ ጋር ነው ያለሁት። የቤቴታችሁ በጎርፉ ውሃ ተሞልቷል። ጨርሶ በላዬ ላይ ከመፍረሱ በፊት ወጥቻለሁ። ላዩም ቢሆን የሳር ክዳን ስለሆነ ከዝናብ አይከላከልም። አሁን ውሃውን በጀሪካን እየቀዳሁ ወደ ውጭ ሳፈስ ሶስተኛ ቀኔን ይዣለሁ።
በኡምራ ኩባ የመጠለያ ጣቢያ የማህበራዊ ጉዳዮች አስተባባሪ መምህር አሉላ ወለ ጊዮርጊስ በጎርፉ መጥለቅለቅ በርካታ ቤቶች እንደፈረሱና እስካሁን ድረስ ለተጎጂዎችም እርዳታ እንዳልተደረገላቸው አመልክቷል።
ጎርፉ ኡምራ ኩባ ካምፕ ላይ የደረሰው ከሶስት ቀን በፊት ነው። ያደረሰው አደጋ ደግሞ 428 ቤት ፈርሰዋል። ቀን በቀን ደግሞ እየጨመረ ነው ማለት ነው። ህዝቡ እዛ ማስከር ውስጥ ያሉ ትምህርት ቤቶች ያስገባናቸው ነው ያለ ነው። አንዳንዱ አሉ በዚህ በላይ በቱርክ የሚባል መንደር ግን አለ ከጎረቤታቸው ከቤተሰቦቻቸው እየተጠጉ ነው ማለት ነው። አሁንም ግን ቤቱ እየፈረሰ ነው። ሙሉ በሙሉ ተጥለቅልቋል። ውሃ ያላረፍበት ቤት ውስጥ የለም ማለት ነው። በአጠቃላይ ማለት ነው በወር በሁለት ወር የምንቀበለው ማሽላውም ዘይቱም ሁሉም በጎርፉም ሂደዋል። ኢመርጀንሲ የሚባል ነገርም የለም። በቃ ኮኮር ጋ ከዩኒሰር ጋ እናወራለን፣ ግን በቃ የሚፈታ ድርጅት የለም። በቃ ነገ ከነገ በስቲያ እየተባለ ህዝባችን ያው እየተንገላታ ነው ያለ።
በተጨማሪም በሱዳኑ ጦርነት ምክንያት በመጠለያ ጣቢያው ከነበሩ የእርዳታ ድርጅቶች የተወሰኑት ጥለው በመውጣታቸው የመሰረታዊ አገልግሎቶች እጥረት እንዳጋጠመ ስደተኞቹ ይናገራሉ። በአሁኑ ጊዜም የምግብና የሕክምና ችግር እንዳለ ወይዘሮ ዘምዘም ያሲን ይገልጻሉ።
ስደተኛ ሁሉ
ሁሉም ስደተኛ ከፍቶታል። የታመሙ ሕጻናትና አዋቂዎች አሉን። አንዳቸውም ሕክምና አያገኙም። የመድኃኒት አቅርቦት ከተቋረጠ ዓመት ሆኖታል። አቤት ምንልም መፍትሄ የሚሰጠን አካል የለም። ችግራችንን ሰምተው ይሄዱና በዛ ይቀራሉ። ቀደም ሲል የነበረው የእህል እርዳታም ቀንሷል። ህዝቡ በረሃብ እየተሰቃየ ነው። በተለይም እናቶች በእጅጉ ቸግሮናል።
ወይዘሮ አስቴር ታደሰም በምግብ እጥረትና በሕክምና እጦት ምክንያት ብዙ ሰው እየተቸገረ እንዳለ ይናገራሉ።
ብዙ ችግር አለብን። ለመናገርም የሚከብድ ነገር ነው። መድኃኒት የማያገኙ በርካታ ህሙማን አሉን። በምግብ እጥረት የተነሳም የታመሙብን ህጻናት ብዙ ናቸው። እስኪ አስበው እዚህ ቦታ ላይ ያለ እርዳታ እንዴት መኖር እንችላለን?
የጎርፉ መጥለቅለቅ ስላደረሰው ጉዳትና የስደተኞቹን ሁኔታ በሚመለከት በአሜሪካ ድምፅ የተጠየቀው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ምላሽ አልሰጠም። ስደተኞቹ በበኩላቸው የእርዳታ ድርጅቶችና ሌሎችም የሚመለከታቸው አካላት አፋጣኝ እርዳታ እንዲያደርጉላቸው ጥሪ አቅርበዋል። መምህር አሉላ ወልደ ጊዮርጊስ፣
እዚህ ካምፕ እስካሁን ያለ ነው በጣም በችግር ህዝቡ ተሰቃይተዋል። የሚቻለው ከሆነ በተደጋጋሚ ተናግረናል፣ ግን እስካሁን ለውጥ አላገኘንም። የሚቻል ከሆነ ያው እንደምንም ብሎ መንግስታችን ቢሆን ያም የፕሪቶሪያ ውል ቢሆን እንደምንም ብሎ ሀገራችን እንዲያስገባል። ሌላ ነገር ደግሞ ድርጅቶቹ ደግሞ በሱዳን ምክንያት በዚህ የተነሳ ምክንያት ብዙ ነገር እገዛም አቋርጠዋል። በሱዳን ጦርነት ምክንያት ያ ሁሉ የነበረ ነገር ቀንሰዋል። የማሽላ ዘይት፣ ሌላ ከሱ ውጭ የተቀበለው ነገር የለም። ምክንያቱም እነሱም ያው በጣም ችግር ውስጥ ነው ያሉ ማለት ነው። ስለዚህ በዚህ ምክንያት ድርጅቶቹም ደግሞ ከ29 ድርጅት ወደ 18 ነው የደረሱ ማለት ነው። ከነዚህ 18 ድርጅቶች ደግሞ ወደ 6 ድርጅት የናሽናል ናቸው ማለት ነው። ስለዚህ በጣም ችግር ውስጥ ነው ያለ ነው። ሕክምናም ራሱ በቃ በጣም አስከፊ ነው ያለ ነው። ስለዚህ የሚደርስብን አካል ካለ ፈጥኖ የሚደርስብን ነው መልዕክት የማስተላልፈው።
የኢትዮጵያ መንግስት ከስደተኞቹ እየቀረበለት ላለው ወደ አገራችን መልሱን ጥያቄ እስካሁን ድረስ የሰጠው ምላሽ የለም። ይሁንና ቀደም ሲል ለአሜሪካ ድምፅ አስተያየት የሰጠው የትግራይ ክልል ጊዜያዊ አስተዳደር የፌዴራሉ መንግስት ለስደተኞቹ ጥያቄ ምላሽ የመስጠት ኃላፊነት አለበት ብለዋል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በበኩሉ ቀደም ሲል በሰጠው ምላሽ ከስደተኞቹ እንዲህ አይነት ጥያቄ አልቀረበልኝም ብለዋል። በምስራቅ ሱዳን በሚገኙት መጠለያ ጣቢያዎች በጦርነቱ ከትግራይ የተሰደዱ ከ60,000 በላይ ዜጎች እንደሚኖሩባቸው ይገመታል። በመጠለያ ጣቢያዎቹ ተደጋጋሚ የጎርፍና የእሳት አደጋዎች ያጋጥማሉ። በዚህ ዓመት ከሁለት ወራት በፊት በኦምራ ኩባ መጠለያ ጣቢያ በደረሰ የእሳት አደጋ 110 የንግድ ሱቆችና የመኖሪያ ቤቶች መውደማቸውን፣ በዚህ የተነሳም 248 ስደተኞች ከነቤተሰቦቻቸው ችግር ላይ መውደቃቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ አሁን ለምሽቱ የመጨረሻ ወዳደረግነው የትንታኔ ርዕስ ነው የምንሻገረው። ወዲህ ወደ ዋሽንግተንም ይመልሰናል። የሪፐብሊካን ፓርቲ በእጩነት ፕሬዚዳንታዊ እጩነት የሚቀርቡት ያደረጉትን ክርክር ይመለከታል። በቀጣዩ ዓመት የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሪፐብሊካኖችን የሪፐብሊካን ፓርቲን ለመወከል የሚወዳደሩት 8 አባላት ትላንት ረቡዕ በዊስካንሰን የመጀመሪያውን የፓርቲ ክርክር መድረክ አካሂደዋል። በስፍራው የተገኘው የአሜሪካ ድምፁ ዋና ዘጋቢ ስቲቭ ሄርመን ከሚልዋኪ ተከታዩን ዘገባ አድርሶናል። ደረጀ ደስታ እንደሚከተለው ያቀርበዋል።
በዚህ የምርጫ ዙር ለመጀመሪያ ጊዜ በሪፐብሊካን የተካሄደው 2 ሰዓታት ክርክር አብዛኛው መንፈስ ከአወያዮቹ አንዱ በቦታው ያልነበሩት ዋናው ሰው ሲሉ በጠሯቸው የሪፐብሊካን ፓርቲ ግንባር ቀደም እጩ ተወዳዳሪ በቀድሞ ፕሬዚደንት ዶናልድ ትራምፕ ዙሪያ እንደነበር ተመልክተዋል። የትራምፕ ምክትል ፕሬዚደንት እንደነበሩት ማይክ ፔንስ እና የቀድሞ የኒው ጀርሲ አገረ ገዢ ክሪስ ክሪስቲ የመሳሰሉት አንዳንድ ተፎካካሪዎች ትራምፕ ለሕገ መንግስቱ ክብር ባለመስጠትና እንዲሁም በተመሰረቱባቸው ከ90 በላይ የወንጀል ክሶች የተነሳ ለሁለተኛ ጊዜ ለማገልገል ብቁ አይደሉም ሲሉ ተናግረዋል። የቀድሞው የደቡብ ካሮላይና አገረ ገዢ ኒኪ ሄሊ ትራምፕ በአሜሪካ በጣም ያልተወደዱ የፖለቲካ ሰው ናቸው፣ ጠቅላላውን ምርጫ በዚያ መንገድ ልናሸንፍ አንችልም ብለዋል። ይሁን እንጂ የሚያገኙት የህዝብ አስተያየት ድምፅ እየጨመረ የመጣው የፖለቲካ ጀማሪው ቪቪክ ራማስዋሚ በ21ኛው ክፍለ ዘመን ምርጥ ፕሬዚደንት በማለት ከትራምፕ ጎን ቆመዋል። ራማስዋሚ ለዩናይትድ ስቴትስ ከሩሲያ ይልቅ ትልቋ ስጋት ቻይና ናት በማለት አሜሪካ ለዩክሬን የምትሰጠውን ድጋፍ ተገቢነት በመጠየቅ ተለይተዋል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊን ጨምሮ ሌሎች በርካታ እጩዎች ከሩሲያ ራሷን ለመከላከል በምታደርገው ጥረት ለዩክሬን ያላቸውን ጠንካራ ድጋፍ ገልጸዋል። ከድርድሩ በኋላ ፔንስ ለጋዜጠኞች በሰጡት መግለጫ በክርክሩ መድረክ ስለሳቸው ጥንካሬ ማንም ሰው ሊደነቅ እንደማይገባ ተናግረዋል።
በትራምፕ ፔንስ አስተዳደር ውስጥ የወግ አጥባቂ ሴቶች መሪ ነበርኩ። እንዴት መታገል እንደሚገባው ቃለው ያንን ትግል ዛሬ ምሽት እዚህ በማምጣት ይደስ ብሎኛል።
የፔንስ ግንባር ቀደም የምሽቱ ተፋላሚ ራማስዋሚ በቀድሞ ምክትል ፕሬዚደንት ወርዶብኛል ያሉት የቃል ውርጅብኝ እንዳስደሰታቸው ተናግረዋል።
ማይክ ፔንስ የመጡብኝ የልም ተሞክሯቸውን ይዞ ነው። ያለኔ ጥሩ ነገር ይመስለኛል። ምክንያቱም እዚህ ሀገር ያሉ ሰዎች እንደ አውሮፓውያን አቆጣጠር በ1980ዎቹ ውስጥ የነበሩት መፈክሮች አስታውሰው ወደሚደግሙ ሰዎች መመለስ የሚፈልጉ አይመስለኝም።
ሪፐብሊካኖቹ ሁለተኛውን ዙር ክርክር በሚቀጥለው ወር ካሊፎርኒያ ውስጥ ያካሂዳሉ። ከእጩዎቹ አንዱ ግን የፓርቲውን እጩነት ለመቀበል በሚቀጥለው ሐምሌ ወደ ዊስካንሰን እዚሁ መድረክ ላይ ተመልሰው ይመጣሉ።
ደረጀ ደስታን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን በቀጥታ ወደ ቡዳፔስት ሃንጋሪ ነው የምናቀናው። ወደ ሃንጋሪ ስናቀና ሻምፒዮንሺፕ ኢትዮጵያን ወክሎ የሚወዳደረው ቡድን አባል የሆነው አትሌት ጥላሁን ኃይሌ በ5000 ሜትር ውድድር የሚሳተፉ አትሌቶችን በተመለከተ የተላለፈውን ውሳኔ በመቃወም በማኅበራዊ መገናኛዎች ላይ ቅሬታውን አሰምቷል። በውድድሩ ለመሳተፍ የሚያበቃውን ሰዓትና የአካል ብቃት ሁኔታ አሟልቶ ሳለ ወደ ውድድሩ ስፍራ ከመጣ በኋላ በእሱ ምትክ ሌላ አትሌት እንደሚሳተፍ በመጨረሻ ሰዓት መስማቱ የፈጠረበትን ስሜት ነው ያጋራው። የኢትዮጵያ አትሌቲክስ ፌዴሬሽን በዛሬው ዕለት በሰጠው መግለጫ የ5000 ሜትር የአትሌቶች አሰላለፍ ለውጥ ኢትዮጵያን ውጤታማ ለማድረግ ታልሞ እንደተደረገ አስታውቋል። ኢቢሳ ነገሰ ዝርዝር ዘገባውን እንደሚከተለው ያቀርበዋል።
አትሌት ጥላሁን ኃይሌ እንባባ ጀቦ የማህበራዊ መገናኛ ላይ ቅሬታ መልእክቱን የኢትዮጵያ 5000 ሜትር ዓለም ሻምፒዮንሺፕ ለመወከል የሚያስችለውን ሁሉ አሟልቶ ውድድር ስፍራ ከደረሰ በኋላ ያለ አግባብ በሌላ ሰው መተካቱ መስማቱን
አገሬን ክባንድ ከፍ ለማድረግ እና አል ውጣ ውረድ ስለፋስ ደክም ቆይቼ አመቱ በሙሉ ህዝቡ እንደሚያቀል የተሻለ ብቃት ኖሮኝ እንደምታውቁትም ደጋግሜ 40 ቤት እንኳን የሩጥኩኝ ልጅ ግን ድርስም እንዳደረገ እንዲያቀል
አትሌቱ ተገቢነት የሌለው ሲል በገለጸው ምክንያት አገሩን ለመወከል ብሎም ረጅም ጊዜ ልፋቱን ወደ ውጤት ለመቀየር የነበረውን እድል መነጠቁ የፈጠረበት ስሜት ለአሜሪካ ድምፅ አጋርቷል።
እንትን ያለኝ ነገር ከእነሱ ከሚመሩት የበለጠ እነሱ በቅርበት ያውቁኛል። ትሬኒንግ ላይ የትሬኒንግ ራሱ የሰራሁት እኮ ፕሮግራም ማየት ይቻላል እኮ ያለኝ አቅም እኮ ማየት ይቻላል እኮ አሁን ያለሁበት ሁኔታ እኮ ማየት ይቻላል። ዶክተሮቹ ራሱ እኮ አማክረው አይደለም እኮ ይህንን ውሳኔ የወሰኑት። ፌዴሬሽኑም ሁሉም ከዲቴል አይተውት እኮ በስሜት እኮ ነው የተወሰነው። በስሜት የሰው ህይወት ማጨለም እኮ አይቻልም። አረ እንዴ በስሜት የተወሰነ ነገር ስለሆነ እኔ በጣም ያላሰብኩት ይሄ ነገር ይፈጠራል ብዬ ያልተዘጋጀሁበት ነገር ነው። እኔ ለሀገሬ ምን ማበርከት አለብኝ? የእነሱን ፈለግ ተከትዬ እንዴት ሀገሬ ባንዲራ ስኔት መቼ ነው ከፍ ማድረግ አለብኝ ብዬ ሳስብ የነበረው ነገር አሁን ነው ማድረግ የምችለው ብዬ በተዘጋጀበት ወቅት ነው ይህን የተደረገብኝ።
አትሌቱ ያቀረበው ጥያቄ ፍትህ ከመሻት እና አትሌቶቹ በችሎታቸው እና በብቃታቸው ልክ ተወዳዳሪ እንዲሆኑ ከመጠየቅ የተሻገረ ፌዴሬሽኑን በብሔር መድሎ የመክሰስ ዓላማ እንደሌለው አክሏል።
ትክክለኛ የሆነ ፌር የሆነ ነገር አይደለም የሚሰራው እንጂ የብሔር ምናምን ነገር አይደለም። እዚህ ጋር የአመራር ብቃት ማነስ ነው እንጂ እያየን ያለ ነው የብሔር ምናምን ነገር ሳይሆን ትክክለኛ ነው። አዎ እነዚህ አትሌቶች ማንም የኢትዮጵያ ሕዝብ ይወዳቸዋል። እኛም የእነሱ ፈለግ ተከትለን ነው ትልቅ ቦታ ለመድረስ እና የእነሱ ነገርን አገር ባንዲራ ከፍ እንዳደረጉ እኛም ያንን ነገር ለማድረግ ነው እየሰራን። እነሱ እንወዳቸው ለእኛ ትልቅ የሆኑ አራያችን ናቸው። ግን በዚህ ደረጃ በአመራር ደረጃ ላይ ግን ምንም ደስ የሚል ነገር እየተሰራ
አትሌት ጥላሁን ኃይሌ አሰልጣኝ የሆኑት አሰልጣኝ ንጋቱ አንጋሱ በበኩላቸው ተሳታፊ አትሌቶችን የመምረጥ እና ይፋ የማድረግ ሂደት ችግር እንዳለበት ጠቁመው ውሳኔው እንዳሳዘናቸው ተናግረዋል።
እንዳንድ ባለሙያ እኔ በጣም አዝኛለሁ፣ በጣም አዝኛለሁ፣ በጣም አፍሬያለሁ። ምክንያቱም ይህ አትሌት ሲመረጥ ከዚህ አትሌት ጋር የተመረጥኩት ነው። ከዚህ አትሌት ጋር ተመርጬ ስመጣ የእሱን ጉዳይ እንድከታተል፣ በሱ ጉዳይ ላይ እንድወስን፣ በሱ ጉዳይ ላይ ሀሳብ እንዳጋራ። ግን አሁን እዚህ የሆነው ነገር ምንም አይነት መረጃ፣ ምንም አይነት ፍንጭ በማናገኝበት ሁኔታ ሁሉም ነገር ተደብቆ ነው እዚህ የተደረሰው። ከምርጫው ብነሳ ምርጫው የተካሄደው በሚኒማ ነው። ሌላም ጊዜ ምርጫ የሚካሄደው በሚኒማ ነው። በሚኒማ ሲመረጥ ግን አሁን አለመግባባቶቹን ያስነሳው በመሀል ላይ ፌዴሬሽኑ የሚኒማ ሳዘግቻለሁ ብሎ ፖስት ያደረገው ደብዳቤ ነው። በዛ ጊዜ ውስጥ ፖስት ከተደረገ በኋላ አትሌቶች ሄደው ተወዳድረዋል። አትሌቶች ሲወዳደሩ እንደ ማንኛውም አትሌት ጥላሁንም ሄዶ ተወዳድሯል። ከዛ በኋላ ሚኒማ ያመጡ አትሌቶች ነበሩ። ፌዴሬሽኑ አምኖበት ለውጤት ይጠቅሙኛል ብሎ ሚኒማውን ዘጋው ካለ በኋላ የሮጡትን ልጆች በሚኒማ ተቀብሏል። እሰየው፣ እሱ ጥሩ ነው። እንደ ሀገር ከታሰበ፣ ለሀገር ውጤት ከታሰበ ውሳኔው ትክክል ነው፣ ጥሩ ነው። ከዛ በኋላ ያለውን ነገር ግን በግልጽ ለእያንዳንዱ አትሌት ማንነቱና ምንነቱ፣ ተሰላፊነቱና ተጠባባቂነቱ በግልጽ ሊነገር ይገባ ነበር።
አሰልጣኝ ንጋቱ በርቀቱ የሚሳተፉ ሰዎች ዝርዝር ሀገር ቤት አጠናቆ ለመምጣት አሰራር በውድድሩ ስፍራ ለሚፈጠሩ ውዝግቦች መነሾ እየሆኑ እንደሆነም አክሏል።
እዚህ እስኪደርስ ድረስ ልጁ ተሰላፊ እንደሆነ ነው የሚያውቀው። እኔም ተሰላፊ እንደሆንኩ ነው የማውቀው። አትሊስት ልጁ ባያውቅ እኔ ተጠባባቂ ነው የሚል መረጃ ሊደርሰኝ ይገባ ነበር እንዳንድ አሰልጣኝ። ከዛ በኋላ እኔ አትሌቴን ሳይኮሎጂካሊ አዘጋጃለሁ። የሆነ ነገር ቢከሰት ራሱን መቋቋም እንዲችል፣ ያ የተከሰተው አይነት ሁኔታ እንዳይከሰት ሳይኮሎጂካሊ ልጁ እንዲዘጋጅ ማድረግ ይችል ነበር። ያ ሳይሆን በተሰላፊነት መጣ። እሺ፣ እንደ ሀገር ውጤት ይፈለጋል? አዎ፣ እሱ ላይ ጥያቄ የለንም። ሁላችንም ለሀገር ነው የምንሰራው፣ ለሀገር ነው እዚህ የመጣ ነው። ሀገር ከሁሉም ይቀድማል። ግን በዛ አግባብ ስንመጣ አትሌት በሪሁን ለሀገር የተሻለ ውጤት ያመጣል ብሎ ፌዴሬሽኑ ካመነ ጥላሁንን ይዞ እዚህ መምጣት አልነበረበትም። በሪሁን ስለሚደግም አንተ መምጣት የለብህም፣ ኦር አንተ ተጠባባቂ ስለነበርክ በሪሁን እንዲደግም ተወስኗል ተብሎ ለዚህ ልጅ ሊነገር ይገባ ነበር። ተሰላፊ እንደሆነ አምኖ ተቀብሎ እዚህ እስከመጣ ድረስ ትሬኒንጎችን ሁሉ ሰርቶ የወሬ ነው፣ በአግባቡም አይደለም እንትን ያለው የወሬ ነው የሰማነው።
ዛሬ ረፋድ ላይ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ረዳት ኮሚሽነር ደራርቱ ቱሉ የሚመሩት ጋዜጣዊ መግለጫ ተሰምቷል። መግለጫው አትሌቱ ቅሬታ እና በተያያዘ ጉዳዮች ላይ ያተኮረ ሲሆን ረዳት ምክትል ኮሚሽነር ደራርቱ ቱሉ የ5000 ሜትር ወካይ አትሌቶች የተመረጡበትን ውሳኔ ይዘት አብራርተዋል።
የወሰነው ማለት ነው። ስለዚህ ውሳኔ ደግሞ ለልጁም ለአሰልጣኙ ጠዋት ከሬትሪንግ በኋላ እነጋለን ብለን ነው ያለው። እንደምታውቁት ትናንትና ስምምቶ ነበረ። ስድስቶች ይዘህም እዛ መጣሪያ ነበር። ከመጣሪያ እዛ መጣሪያ እያለን ምናልባት ድመሪውን አንሞታ ደሙትና እዛ ሜዳ ላይ ያነጠቅሙት። እኛ ግን ለስራ አስፈጻሚ ኮሚቴ የወሰነ ውሳኔ ለልጁ በአግባቡ ትሪት ይደረግና ይህን ነገር ነው የተባለ ብለን ያለው ማለት ነው። ሌላ እንግዲህ እንደምታውቁት ምንም ነገር ማወላጠ ምንም የማጠራጠር ሁለቱ ሶስቱ አትሌቶች ሞናኮ በ21 ይወጣል። አንደኛ ሁለተኛ ነው ሶስተኛ የሚወጡት ያለን አትሌቶች ደግሞ አንድ ናቸው። ከአምራት አትሌቶች ደግሞ በሩን አረጋዊ አገኛ ነው፣ ይህ ቀጀች ሁለተኛ ነው፣ አጎስ በ ሶስተኛ ነው፣ ጥላሁን ኃይሌ ደግሞ አራተኛ ነው። ስለዚህ ይሄንን ስናይ
በተመሳሳይ ሌላኛው የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባል እና የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት አባ ዮሴፍ በበኩላቸው ተፈጠረ ስለተባለው ተሳታፊዎችን የተመለከተ ግልጽ የመረጃ ስርጭት ችግር እንዲሁም የውሳኔውን ሂደት አስረድተዋል።
እዛም ያለ ስራ አስፈጻሚ የጋራ ማድረግ ስላለበት እዛ ከነበሩት ስራ አስፈጻሚዎች ጋር ውይይት አድርገንበት እንዲያውም እንደሚባለው ሳይሆን ስራ አስፈጻሚ ያለ ልዩነት ሁሉም ስራ አስፈጻሚ አምኖበት ይህ ልጅ ሁለተኛ ቢሮጥ ለሀገራችን የተሻለ የሆነ የሚለው ነገር ተነጋግረን
ሰዓት ላይ ግን ያው ጧት እንደሚነገረው ለአሰልጣኙና ለልጁ ጧት ማታ ነው የሚሰማው። የእነሱ አዲስ አበባ ያለ ስራ አስፈጻሚ ካማከር ነው በኋላ ጧት ላይ ለልጁ መነገር እንዳለበትም ያው ቅዱ እንደተባለው ቀድሞ መረጃዎች ወጡ። ልጁ ያልሆነ ስሜት ውስጥ ሚላ የተደረገበት ሁኔታ አለ። ስለዚህ ይህ የአዲስ አበባ ሚዲያ ስታጠራ ተገናኝ ነገር ማለት ነው።
የኢትዮጵያ አትሌቲክስ ፌዴሬሽን በአትሌቶች አሰላለፍና አመራረጥ ሂደት ቅሬታ ሲነሳበት የመጀመሪያው አይደለም። ወጥና ግልጽ ሂደት አለመኖሩ በፌዴሬሽኑ አሰራር ላይ ጥላ ያጠላ መሆኑን አሰልጣኝ ንጋቱ አንጋሱ ያነሳሉ።
የአሰራርና የአሰራር ችግር ነው። ፌዴሬሽኑ ግልጽ የሆነ አሰራር ለአሰልጣኙ፣ ግልጽ የሆነ አሰራር ለአትሌቱ መዘርጋት ነበረበት። ያ ግልጽ የሆነ አሰራር ባለመኖሩ ግለሰቦች የራሳቸውን ፍላጎት በተለያየ ተች የሚያስጠብቁበትና የራሳቸውን አድቫንቴጅ የሚያስከብሩበት ሁኔታ ነው ያለው። ምክንያቱም ያ ክፍተት ስላለ፣ ያ በር ስላለ ያንን በር እየተጠቀሙ በተለያየ ማኒፕሌሽን የራሳቸውን አድቫንቴጅ የሚያስጠብቁበት ሁኔታ ነው ያለው።
ኢትዮጵያ በ5000 ሜትር ርቀት በወከሉት አትሌቶች ዝርዝር ላይ ከወዘጉ በኋላ የተደረገ ለውጥ የለም። ለአሜሪካ ድምፅ ኤቢሳ ነገሰ፣ ቡዳፔስት፣ ሃንጋሪ።
ኤቢሳን ለዘገባው አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በእንደ አውሮፓውያን አቆጣጠር ሐምሌ 26 2023 ራሱን የአገር ጠባቂ ብሔራዊ ምክር ቤት ብሎ የሚጠራው ወታደራዊ ሁንታ በኒጀር ኩዴታ በማካሄድ ፕሬዚደንት መሐመድ ባዙምን በቁጥጥር ሥር አዋለ። ከዛን ጊዜ ወዲህ ባዙምና ቤተሰቦቻቸው በኒያሜ በሚገኘው ፕሬዚደንታዊ መኖሪያ ቤት በሕገ ወጥ መንገድ ተይዘው ይገኛሉ ሲል የዛሬው ርዕሰ አንቀጽ ሐተታውን ይጀምራል። የተረጋጋ ዲሞክራሲ የነበራት የምትመስለውና በሳህል እምብርት ላይ የምትገኘው ኒጀር ከፈረንሳይ ቀኝ ግዛት ነጻነቷን ካገኘችበት ከእንደ አውሮፓን አቆጣጠር 1960 ጀምሮ በፈንቅለ መንግሥትና ሥልጣን ነጠቃ ሲታይባት ቆይቷል። ከሁለት ዓመት በፊት መሐመድ ባዙም በምርጫ ሲያሸንፉ የነበረው የሥልጣን ሽግግር በአንጻራዊ በሰላም የተፈጸመ ነበር። በፈንቅለ መንግሥቱን ተከትሎ የቀጠናው የኢኮኖሚ ማኅበረሰብ የሆነው ኤኮዋስ ሕገ መንግሥታዊ ሥርዓቱ መልሶ እንዲተከል እስከ ፈረንጆቹ ነሐሴ 6 ድረስ ቀነ ገደብ አስቀምጦ ነበር። ያ ቀነ ገደብ ካለፈም የአካባቢው ተጠባባቂ ጦር በኒጀር ሥርዓት እንዲያስከብር ዝግጁ እንዲሆን ማዘዙን ርዕሰ አንቀጹ አስታውሷል። ኤኮዋስ በዚህ ቀውስ ወቅት ትልቅ ጥረት በማድረግ የአመራር ሚና ተጫውተዋል ያሉት የአሜሪካው የውጭ ጉዳይ ሚኒስቴር መሥሪያ ቤት ምክትል ቃል አቀባይ የሆኑት ቬዳንት ፓቴል ዩናይትድ ስቴትስ የኤኮዋስን ጥረትና አመራር ታደንቃለች ብለዋል። ወታደራዊ ጣልቃ ግብነት የመጨረሻው አማራጭ እንደሆነ ኤኮዋስ በሚገባና በይፋ ግልጽ አድርጓል። ከዚህ ጋር እንስማማለን። ዲፕሎማሲያዊ መፍትሄ እንዲገኝ ጥረታችንን እንቀጥላለን። ይህን በተመለከተም ከኤኮዋስና ከአመራሩ ጋር በቅርብ በመምከር ላይ ነን ነበር ያሉት። ኤኮዋስ ወታደሮችን እንደሚልክ ማስታወቁን ተከትሎ የመፈንቅለ መንግሥቱ መሪዎች በሰጡት ምላሽ ፕሬዚደንት ባዙምን በአገር ክህደት እንደሚከሱ አስታውቀዋል። ይህም የኒጀርን ውስጣዊና የውጫዊ ጸጥታዋን ከግምት ውስጥ ያላስገባ ነው ሲል ርዕሰ አንቀጹ ይቀጥላል። አሁን ብሔራዊ ምክር ቤቱ ለመክሰስ መዛቱና የፕሬዝደንት ባዙም ፍትሐዊ ያልሆነ አያያዝ ሌላ ደረጃ ላይ መድረሱ አሳስቦናል ሲሉ ምክትል ቃል አቀባዩ አክለዋል። ይህ እርምጃ ፍትሐዊ ያልሆነ ነው። እንደ እውነቱ ከሆነ ለቀውሱ ሰላማዊ መፍትሄ ለመስጠት አስተዋጽኦ አያደርግም። በዲሞክራሲ ፍትሕና በሕግ የበላይነት ላይ የተደረገ ዛቻ ነው። እንዲህ አይነቱ ዛቻ በኒጀር ሕገ መንግሥታዊ ሥርዓቱ በአስቸኳይ መከበር እንዳለበት የሚያመላክት ነው ነበር ያሉት። በስተመጨረሻ ሁላችንም ቀውሱ በሰላም እንዲፈታና በኒጀር ሕገ መንግሥታዊ ሥርዓቱ እንዲጠበቅ በአንድ ቆመናል ያሉት ምክትል ቃል አቀባዩ ፓተል ፕሬዚደንት ባዙምና ቤተሰባቸው ሳይጎዱ ማየት እንሻለን፣ እንዲለቀቁም እንጠብቃለን፣ በኒጀርም ሕገ መንግሥታዊ ሥርዓት በአስቸኳይ እንዲከበር እንሻለን ሲሉ ማከላቸውን ርዕሰ አንቀጹ ጠቅሶ ሐተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክብራትና ክብራን አድማጭ ተመልካቾቻችን ለሐሙስ ምሽት ያሰናዳናቸው እነኚሁ ነበሩ። ነገ አርብ ከልዩ ልዩ ዝግጅቶች ጋር ተመልሰን እንመጣለን። ያስተናገድኳቸው አሉላ ከበደ ከቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ነገ እንገናኝ። በእኔ በኩል ሰላም፣ ደህና አደሩ። Thank you.